ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቦ መስከረም 13 ቀን 2013 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መስከረም 13 ቀን 295 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በመጋቢትና ሚያዝያ ወር 2010 ዓመተ ምህረት ሹመቹ ስልጣን እንደያዙ በፍኖተ ዲሞክራሲ ተላልፈው የነበሩ የተለያዩ ሀተታዎችን በተከታታይ እናሰማለን። በቅድሚያ ግን ምን ያልተባለ ነበር? ሰሚ ጠፋ እንጂ ዋሾ በረከተ እንጂ በሚል ርዕስ አስተላልፈነው የነበረውን እናስቀድማለን። በቅድሚያ ዜና።
የወያኔ ፓርላማ አፈ ጉባኤ ረቡዕ በሰጠው ጋዜጣዊ መግለጫ የይስሙላ ምርጫ በ2013 እንደሚካሄድ ከገለጸ በኋላ ምርጫው በመላው አገሪቱ ክፍሎች በትግራይም ጭምር እንደሚካሄድ ገልጿል። ወያኔ በትግራይ የሚካሄደው ምርጫ በፌዴሬሽን ምክር ቤት ውድቅ በመደረጉ ተቀባይነት የለውም ካለ በኋላ ሁሉም አካሎች ህገ መንግስት ተብየውንና ህገ መንግስቱን ያቋቋማቸውን ተቋሞች የማክበር ግዴታ አለባቸው ብሏል። በወያኔ በኩል ፓርላማ ተብዩ ላሳለፈው ውሳኔና አከታትሎም በአፈጉባኤ ስለተነገረው ሐሳብ መልስ ያሰጡ ቢሆን ቀደም ብሎ ሲፎክር ከነበረው በመነሳት የትግራይ ክልል ምርጫ እንደገና እንዲደረግ የማይፈቅድ በመሆኑ ግልጽ ነው የሚሉ በርካታ ናቸው። በሁለቱ መካከል ያለው ፍጥጫ ወዴት ሊሄድና በምን አይነት መንገድ ሊፈታ እንደሚችል የተለያዩ ወገኖች የራሳቸው መላምቶች እየሰጡ ይገኛሉ። የአገዛዙ ቁንጮች የሾማቸው ሚኒስትሮች ፓርላማ ተብዮ ከማጽደቁ በፊት ስራ መጀመራቸው አነጋጋሪ እየሆነ መጥቷል። ወያኔ ባወጣው ህገ መንግስት መሰረት ሚኒስትሮቹ በአገዛዙ ቁንጮ ለእጩነት ከቀረቡ በኋላ በተሰጣቸው ስራ ላይ ከመሰየማቸው በፊት ሹመታቸውን በፓርላማ መጽደቅ ያለበት ሲሆን ባለፉት 27 ዓመታት ይህ ሲጣስ እንደነበረ ቢታወቅም በአሁኑ የአገዛዙ ቁንጮ በአብይ አህመድ ዘመን ግን እየተባባሰ መምጣቱን ጉዳዩን የሚከታተሉ ባለሙያዎች እየተናገሩ ይገኛሉ። ማክሰኞ መስከረም 13 ቀን በፓርላማ ተብዮ ሹመታቸው የጸደቀው አራት ሚኒስትሮች ተሹመው ስራ ከጀመሩ ከአንድ ወር በላይ የሆናቸው ሲሆን በእነዚህ ጊዜያት ውስጥ የተለያዩ ውሳኔዎች የሰጡ መሆናቸውን ህገ መንግስት ተብዮን ይቃረናል ተብሏል። ያለ ህዝብ ምርጫ በወያኔ ተመርተው ፓርላማውን የሞሉት ጉዶች ይህን ጉዳይ አንስተው አለመተቸታቸው ማንንም አላስቀረመም። በኢትዮጵያ በኮሮና ቫይረስ የተያዘው ሰው ብዛት ከ70 ሺህ በላይ መሆኑ ተነገረ። ማክሰኞ መስከረም 12 ቀን ይፋ ወተደረገው በጤና ሚኒስቴር መግለጫ መሰረት በአራት ሰዓታት ውስጥ ወተደረጉ 6813 የላቦራቶሪ ምርመራዎች 713 ሰዎች ቫይረሱ የተገኘባቸው መሆኑንና አጠቃላይ ቁጥሩም 7422 መድረሱን አስታውቀዋል። በኮሮና ሰበብ የሞቱ ዜጎች ቁጥር 1127 ደርሷል። በኮሮና ቫይረስ የሚያዙትና የሚሞቱ ሰዎች ቁጥር እየጨመረ በሄደበት ሁኔታ ምርጫ እንዲደረግ ትምህርት እንዲጀመር እንዲሁም የስፖርትና መሰል እንቅስቃሴዎች እንዲጀመሩ መወሰኑ በርካታ ወገኖችን ያሳሰበ ከመሆኑም በላይ ሁኔታው በዚህ ከቀጠለ ሌሎች ሀገሮች እንዳደረጉት ሁሉ አገዛዙ ዳግም የእንቅስቃሴ ገደቦች ማወጅ ሳይገደድ እንደማይቀር ተገምቷል። ባለፉት ወራት በኢትዮጵያ በተከሰተው የጎርፍ አደጋ ምክንያት በተለያዩ አካባቢዎች ከአንድ ሚሊዮን በላይ የሆኑ ሰዎች ጉዳት የደረሰባቸው መሆናቸውና ከ313000 በላይ ከቤት ንብረታቸው የተፈናቀሉ መሆናቸውን የብሔራዊ አደጋ ስጋት አመራር ኮሚሽን አስታውቋል። ጎርፉ በተከሰተባቸው በአፋር፣ በአማራና በኦሮሚያ አካባቢዎች ጉዳት ለደረሰባቸውና ለተፈናቀሉት ዜጎች በአካባቢና በክልል አካሎች እርዳታ ለመስጠት የተሞከረ መሆኑንና በአንዳንድ አካባቢዎች በቅንጅትና በአቅም ችግር ምክንያት እርዳታውን በፍጥነት ለማድረስ ክፍተት እንደነበረ የኮሚሽኑ ባለስልጣኖች አምነዋል። ከሰብአዊ እርዳታ ባሻገር በዘላቂነት መፍትሄ ለመስጠት እየተሰራ መሆኑን ተገልጿል። በሌላ በኩል በሚከተሉት ቀናት የጎርፍ አደጋ ሊከሰት ስለሚችል ዜጎች ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥቷል። ማክሰኞ መስከረም 12 ቀን የምስራቅ ሸዋ ከፍተኛ ፍርድ ቤት በ100,000 ብር ዋስትና እንዲፈታ የወሰነለት ልደቱ አያሌው እስከዛሬ ያልተፈታ መሆኑን ታውቋል። የኦሮሞ ፖሊስ የፍርድ ቤቱን ትዕዛዝ አሻፈረኛ ለመሆኑን የተነገረ ሲሆን በተደጋጋሚ በተለያዩ ሁኔታዎች ፖሊስ የፍርድ ቤቱን ትዕዛዝ ያለመቀበል ክስተት ላለፉት 27 ዓመታት ያገዛዙ ባህሪ በመሆናቸው ብዙም ሊያስገርማችሁም ተብሏል። በሌላ ዜና ረቡ መስከረም 13 ቀን በአዋሳ ከተማ የሚገኘው የደቡብ ክልል ጠቅላይ ፍርድ ቤት የቀድሞ የወላይታ ዞን አመራር አባላት የነበሩ ግለሰቦች ጨምሮ 20 የሚሆኑ ግለሰቦች በዋስ እንዲለቀቁ ዝቅተኛው ፍርድ ቤት የወሰነውን ውሳኔ ታግዶ በወላይታ እስር ቤት እንዲቆዩ ትዕዛዝ የሰጠ መሆኑን ታውቋል። በታችኛው ፍርድ ቤት በተወሰነው የዋስትና ውሳኔ ላይ ፖሊስ ያለውን መቃወሚያ ይዞ እንዲቀርብ ፍርድ ቤቱ ለመስከረም 19 ቀን ተለዋጭ ቀጠሮ ሰጥቷል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ያልተባለ ነበር ሰሚ ጠፋ እንጂ ዋሾ በረከተ እንጂ። አመት አልፎ አመት ሲተካ ታሪክ የተደጋገመ ቢመስልም ቧልትነትን ትቶ ምጸትን ማቀፉ ደግሞ ታሪካዊ ሐቅ ነው። የወያኔ አገዛዝ ካለፈው ቢመሳሰል በድርጅቶች ላይ የተነሱና እየተነሱ ያሉ የፖለቲካ ግንጦች ያው አንድ መስለው ቢታዩ የሚያስገርም አይደለም። ታሪክ ራሱን ይደግማል። ዛሬ ከትላንት አንድ ነው ያው ነው ማለቱን ባንችልም፣ መሰረታዊ በሆኑት የሀገራችን ጉዳይ ላይ ዛሬ ወያኔና ተጠረኞቹ የሚረባረቡበት ያፋ ከአመታት በፊት ያሰራጨውን መልእክቶች ማቅረቡ ወቅታዊ ነው። ዲሞክራሲያ ገና በ1966 ዓመተ ምህረት ሲጻፍ የነበረውን ቀደም ብለን በየጊዜው አቅርበናል። ቀጥሎም ህዝብ ለፋሽስታዊ አፈና ተሸናፊ እንዳይሆን ለወያኔ እጅ እንዳይሰጥ ያንንም የተባለው ለዛሬ የሚሰራ ነውና እነሆ ዲሞክራሲያ ቅጽ 14 ቁጥር 1 የካቲት 1980 ዓመተ ምህረት ይህንን ማስጠንቀቂያ አቅርቦ ነበር። ለውጥ ይመጣል። ያ ለውጥ ግን ሀዲዱን እንዳይስትና እዚያው ከዳከርንበት የተለመደ አዘቅት ከቶን ያንኑ እንዳንጫወተው አሁን ባለው መሪር አገዛዝ በመንገሽገሽ ብቻ ከዚህ ባሰ አይመጣም የመጣው ይምጣ በሚል ደርግ በለባደሩና በሰፊው ህዝብ ልዕልና ሲመልስ ገዘት እንደነበረው ሌላ አንጀት የሚበላ መሃል ላይ ይዘው አንደበታቸውን አለስልሰው የሚቀርቡ ስለ ነጻነት ስለ ፍትህ ረድእ የሚያንበለብሉ የዴሞክራሲ ነቢያት ዳግመኛ ሊያማልሉን አይገባም። በህዝብና በፖለቲካ ስልጣኑ መካከል አጋፋሪ አማጭ ረማጭ የነገር አባት ስማበለው አስተርጓሚ አያስፈልገውም። ጭቁኑ ህዝብ በስልጣኑ ላይ ከራሱ በስተቀር ሌላ ነቢይ ሌላ መሲህ አይፈልግም። እኛ ሞግዚት እንሆንህ እኛ እንወቅልህ እያሉ የህዝብን ትግል መሰላል አድርገው ከስልጣን ኮርቻ የወጡ ሁሉ የራሳቸውን መደብ አጠናክረው ሰፊውን ህዝብ መጋለቢያ አገርን የጥቅማቸው መለወጫ ከማድረግ የተቆጠቡበት ታሪክ አልታየም። ይህ የመርገም ራስ ዳግመኛ እንዳይገለጥ ለመጨረሻ ጊዜ ታጥፎ ገሃነም መውረድ አለበት። ይህ ማስጠንቀቂያና ምክር ሰሚያቶ ደርግ በወያኔ ሲተካ በርካታ ዜጋ የተሻለ መጣ ብሎ ተደናግሮ ለወያኔም ጊዜ እንደሰጠ ያየነው ነው። ዛሬም ወያኔ ወደ ውድቀቱ በሚያመራበት ወቅት የባሰ እንዳይመጣ የሚለውን ከወያኔ አስወጋጁ ትግል ጋር አያይዘን ማስኬድ አለብን። ወያኔ እኔ ከተወገድኩ አገሪቷ ትጠፋለች ብሎ የሚያቅራራው ለራሱ ጥቅም ቢሆንም የዛሬው ትግል የነገን ድልና ግብ ከግንዛቤ ማራቅ አይችልም። ዲሞክራሲያም ይህን ሲያሰምርበት ሲያስረዳ የሚከተለውንም ጽፎ ነበር። የኢትዮጵያ ህዝብ ፍላጎት ከአንድ ጌታ ተላቆ ለሌላ ጌታ ማደር አይደለም። የፊውዳሉ ስርዓት ልውደቅ እያለ ሲርገደገድ በትር ምርኩስ ሆኖ አዘባኖ ያቆየው የአሜሪካን ኢምፔሪያሊዝም እንደነበር ግልጽ ነው። በእግሩ የተተካው ፋሽስታዊ ደርግ ሶቪየት ኢምፔሪያሊዝምን ጥላ ከለላ አድርጎ ባስተማረው ያፈና ጥበብ ነው ከመምሩ ደቀ መዝሙሩ ባስናቀው ሁኔታ አምቆ ይዞ እየገዛ ያለው። የአፍሪካ ቀንድ ካላት ስትራቴጂያዊ አቀማመጥ የተነሳ ሀያላን መንግስታት መራኮታቸው እያደረጓት ነው። የኔ ሰበካትሁን ፉክክራቸው በዚህ አካባቢ ባሉት ህዝቦች ነጻነት ላይ የተንጠለጠለ ሰይፍ ነው። ማንም ማን ከእንግዲህ በነጻነትና በዲሞክራሲ ሽፋን ከበስተጀርባው ባዕድ አምላክ አድራጊ ፈጣሪ ጌታ አለማስተከሉን አይና ጮልጎ ማየትን ይጠይቃል። የኢትዮጵያ ህዝብ ዝንተ ዓለም የፖለቲካ የኢኮኖሚ ገባር ሆኖ አጥንት ጉልጥምቱን አስገዝቶ የድህነት መለኪያ ሆኖ መኖሩ እዚህ ምዕራፍ ላይ ማብቂያው ይሁን። የኢትዮጵያ ህዝብ ሌላ ጌታ ቀይሮ እድሉን ማየት አይደለም የሚፈልገው። የኢትዮጵያ ሰፊ ህዝብ የሚፈልገው ራሱ የራሱ ጌታ መሆንን ነው። ራሱ በእድሉ ላይ ወሳኝ ሆኖ ከሃሊነቱን ማሳየት ነው። በራሱ ትግል ራሱ ተዋናይ ሆኖ የፈጠራ ችሎታውን ማሳየት ነው። ከቶውንም የሰው እጅ ማየት አንገሽግሾታል። እንግዲህ በገዛ ዳቦው ልብ ልቡን ሊያጣው አይፈልግም። በአሁኑ ጊዜ ሁሉም ዜጋ የሚያውቀው ሀቅ አሜሪካ አውሮፓና ቻይና የዘረኛው አገዛዝ ደጋፊና ተንከባካቢ ሆነውና የህዝብንም ትግል ተጻረውን ተቆሙ ነው። የህዝብ ትግል ይህን ሀቅ ቸልሊለው የሚችል አይደለም። በገንዘብ ኃይል ሀያልነን ብለው የተነሱትና የህዝብን ትግል በማፈን የተካኑት እነ ቃታርና ሳውዲ አረቢያም የሚረሱ አይደሉም። አሜሪካ በርካታ ዜጎችን በቅጥረኝነት መልመላ፣ በተለይም በአሜሪካ ምሁር፣ ጠበብት፣ ጋዜጠኛ ወዘተ በሚል ሽፋን ታጋይ ኃይሎችንና አገር ወዳድ መሪዎችን በማጥቃትና ወያኔን በማገዝ ላይ ናት። ኢትዮጵያን የሚቀራመቱት ባዕዳን የኢትዮጵያን ጥቅም የሚያስቀድምን ታጋይ ድርጅት አይፈልጉም። የኢትዮጵያ ሉዓላዊነት ይከበር የሚለውን ድርጅት ይጠላሉ። ለስልጣን እንዳይደርስም ሙሉ ጥረት ያደርጋሉ። ዛሬ በአንዳንድ ድርጅቶች ላይ የተጧጧፈው አፍራሽ ዘመቻ ጀርባ ወያኔ ብቻ ሳይሆን አሜሪካና እንግሊዝም አሉበት። ይህም ጉዳይ የህዝብን እና የታጋዮችን ትኩረት መሳብ ይገባዋል። የባዕዳን ሴራ ሰለባ ሆነን ዳግም አገራችንን ለከፋ አደጋ እንዳናጋልጥ። ለባዕዳን ጸረ ኢትዮጵያ ዘመቻ አመቺ መሳሪያ ሆነው የሚገኙት የግንጠላና የጥላቻ ቀንቃኞች ናቸው። በቅርቡ ቡችላቸው በሆነና አዋቂ ብለው በሚያራግቡለት ግለሰብ አማካይነት የሙስሊሙን እንቅስቃሴ ለመከፋፈልና ህዝብንም እርስ በርስ ጥላቻ ለማፋጀት በተደረገው ሙከራ ምሳሌ ነው። የግንጠላን ጎጅነት በመልእክተ ኢሕአፓ ህዳር 1984 ዓ.ም የሚከተለው ሰፍሮ ነበር። ጠባብ አመለካከት ላይ የሚዳክሩ ኃይሎች የራስን እድል በራስ የመወሰን መብትን በአብይ መልኩ የመገንጠል መብት አድርገው እየወሰዱ መገንጠል ለሚሉት ብቻ ጫናና ቅድሚያ በመስጠት መፍትሄው መገንጠል ነው የሚል አቋም ይገፋሉ። ወያኔ በመጀመሪያ ፕሮግራሙ ሁሉም ብሔሮች ተገንጥለው የየራሳቸውን ነፃ መንግስታት ማቋቋም አለባቸው ይል የነበረው ለዚህ ነው። መገንጠል እንደ ብቸኛ አማራጭና መፍትሄን በመወሰዱ ይህን እርምጃ ተገቢ ነው ለማስተኛትም ስንኩል ምክንያቶች፣ ቅኝ ግዛት፣ የማይታረቅ ቅራኔ ወዘተ ተደርድረዋል፣ ዛሬም እየቀረቡ ናቸው። በዚህ መልክ ሆነ በሌላ ቢቀርብ ጠባብ ብሔረተኛ ስሜት ከትምክህት ባልተናነሰ ጎጂና አበጣባጭ በመሆኑ የመገንጠል መብት በዋናነት መራገቡ አንድነትን ሳይሆን እስከ ጎጥ ደረጃ ድረስ ብጥብጥንና ክፍፍልን እንደሚያመጣም ዛሬም በአይኖቻችን ማየት የጀመርነው ሀቅ ነው። ኢሕአፓ በዚህ መልክ የጠባብነትንና ግንጠላን አደጋ ሲያጋልጥ፣ ዛሬ ድርጅቱን የሚከሱት ክፍሎች በአብዛኛው ደረጃ ከወያኔ ጎን ተሰልፈውም ነበር ማለት ይቻላል። እንቀጥል። መልእክተ ኢሕአፓ ይህንንም ብሎ ነበር። ኢትዮጵያ የቆየ አንድነቷ የሁሉም ህዝብ መራራ ትግልና ጠንካራ ፍላጎት ውጤት እንደመሆኑ መጠን የሚያኮራ ጸጋ እንጂ ችግሯ አልነበረም። አንድነቷ በእኩልነትና በዴሞክራሲ ላይ ተመስርቶ ይጠንክር ማለት ተገቢ አቋም ሲሆን፣ አንድነቷ ለህዝቦቿ መከራ ምክንያት የሆነ ይመስል መገነጣጠሏን እንደ መርህና ዓላማ መውሰድ ግን አስፊነት ከመሆን ሌላ ሊሆን አይችልም። ትኋን ለመግደል ቤት ማቃጠል፣ ጫማ ሲጠብ እግር መቁረጥ ነው የሚሉ ክፍሎች ግን አንድነትን የሚሸረሽሩትን ክስተቶች በማስወገድ አንድነትን ከመገንባት ይልቅ አገርን ማፈራረስን ይመርጣሉ። የዚህ ውጤቱ ምን እንደሚሆን ደግሞ መታየት ጀምሯል። ለማንም የማይበጅ መፋጀት ነው። የህዝብ መፈናቀልን ማስፋፋት ነው። በደኖ ወተር አርባ ጉጉን በአገር ሁሉ ማስፋፋት ነው። የግንጠላ መንገድ ለባዕዳን እንደሚያመች የግብፁ አገዛዝ ኢትዮጵያን ለማጥቃት እንገንጠል የሚሉ ድርጅቶችን እናስታጥቅ ማለቱ ያስታውሷል። ለዚህም ነው ለግንጠላ አቀንቃኞች ጭምብል ለጋሽ ሳንሆን ማንነታቸውን እያጋለጥ መስመራቸውንም እንዲቀይሩና በኢትዮጵያ አንድነት ስር ለመብታቸው ይታገሉ ዘንድ ጥሪ ማቅረብ፣ ግፊት ማድረግ የሚገባው። ወያኔ የከተበውን አንቀጽ 39 መደገፍና ማወደስ ሳይሆን ይሰረዝ ዘንድና ከወያኔ ሰነድና አገዛዝ ጋር ወደ ትቢያ እንዲጣል መታገል ይገባል እንጂ ወያኔ ለራሱ የትግራይን መገንጠል እርኩስ ዓላማ ያዘጋጀውን መቀበል ስህተት ነው። ታሪካችንን ከመረመርን ደግሞ ጣሊያንም ሆነ እንግሊዝ በብሔረሰብ ደረጃ ከፋፍለው ሊገዙን ሞክረው ነበር። ወያኔም በውድቀቱ ወቅት ይህንኑ ስሜትና አቋም ተጠቅሞ ኢትዮጵያን ከፋፍለው ሊጎዳ የሚታወቅ እቅድ አለው። እንደገና የትግላችንና የመስዋዕታችንን ፍሬ እንዳንቀማ ነቅተን መገኘት አለብን። ደርግ ነጠቀን፣ ወያኔ ነጠቀን። ነገ ደግሞ ጭምብል ያጠለቀ ሌላ ወያኔ ወይም የባዕዳን ቀጥረኛ በትግላችን ተጠቅሞ ስልጣን እንዳይዝ መከላከል አለበት። ያባ የህዝብን ትግል ፍሬ አላስነጥቅም ብሎ ሲታገል የታየነውና ከወዲሁ ድርጅቱን ለማዳከም ለመከፋፈል ለመበተንና አመራሩንም ለማጥቃት ዘመቻው ተጧጥፎ ይታያል። ዜጎች ሁሉ ይህ ህዝብን ለመጉዳት የተጠነሰሰ ጸረ ያባ ዘመቻ እንዲከሽ ከድርጅቱ ጎን መቆም አለበት። ከዴሞክራሲያ ተክሰን እናጠቃል። ይህ ሰዓት ለኢትዮጵያ ህዝብ ወሳኝ የጽሞና ሰዓት ናት። ሁሉም በየበኩሉ የሚማኛት ኢትዮጵያ ትኖረዋለች። ግን እንደ እያንዳንዱ ግለሰብ፣ ቡድን፣ ወዘተ ምኞት ልትሰራ ልትስተናበር አትችልም። አንዱ በሌላው ላይ የራሱን ምኞት ለመጫን ሲነሳ የተጫነበት ሁሉ በጀ ሊል አይችልም። አልጫን ያለውን የተባለ ያስተሃጥሮ ስም ስላወጡለት የተባለው ግዘት ስላወረዱበት ጦር ስለመዘዙበት ያችን የተመኙትን አገር መመስረት አይቻልም። በዚህ መንገድ ተሂዶ መንግስት የሚረጋ አልጋ የሚጸና ቢሆን ኖሮ የፋሽስታዊ መንግስት ኢትዮጵያ የትናየት በደረሰች ነበር። አገር የጋራ ናት ሲባል እያንዳንዱ እንደ ግል ምኞቱ የሚስላት የሚኩላት አገር ሳትሆን የብዙሃኑን ምኞት የምታንጸባርቅ የውዳኑንም የምትዘክር ለሁሉም በረከት ረድኤቷ የሚደርስ ለማለት ነው። ራሳቸውን የብዙሃኑ ወኪል አድርገው ወይንም ብዙሃኑን ሁነው ይህ ነው የብዙሃኑ ድምፅ፣ ያ ነው የብዙሃኑ አቋም የሚሉትን ወይም በግርግም ውስጥ አጉረው እያስተላለፉ በተደረገው ነፃና ዴሞክራሲያዊ ውይይት ሰፊው ህዝብ ይህን ወሰነ ያንን አወገዘ የሚለውን አይነት እጅጅ ያለ ወዘበሬታ እዚህ ቁም ነገር ወግ ውስጥ የምንዘንቀው አይሆንም። ሁሉም ዜጋ ለሚኮራባት ኢትዮጵያ በጋራ እንታገል። የህዝብ ጎራ ከሰርጎ ገቦች ይጽዳ። ውድቀት ለወያኔ፣ ድል ለኢትዮጵያ ህዝብ። የተሸፈነውን ለመግለጥ የደፈረሰውን ለማጥራት እነቱን ለመናገር ባሁን ጊዜ የተሸፈነውን ለመግለጥ ሆነ የደፈረሰውን ለማጥራት ወጅምብሩን ለማጥነን ራሱ አዲስ ሹም ከቀን ወደ ቀን እየሰራልን ነው ብንል ስህተት አይሆንም። ንግግር ሲያበዛ በል የተባለው ከፍላጎቱና ከሚነሽጠው እየተጋጨ ሳይወድ ሆድ ያባውን ብቅል ምን ያደርጋዋል በተባለው አይነት ዝርግፍ ያደርጋዋል። ደጋፊዎቹ እንደ ዶናልድ ትራምፕ ቃል አቀባይ ለማስተባበል ብቻ ሳይሆን ለማስተባበል የባጤ ቆጥር መቀባጠርና ራሳቸውንም ማስገመት ተገደዋል። ህዝብ የጠየቀውን የሽግግር መንግስት ሂደት ይቃወማል ለማለት በቂ ማስረጃን በቀጥታም ሆነ ከውስጣቸው ባገኘነው መሰረት እናጋለጥ በእንቆይም ሰውየው በአፍ አይሆንም ሲል አልሰማንም በሚል ክርክር የከጀላቸው ክፍሎች ዛሬ እነሆ ሹሙ ራሱ ፍላጎቱ ወያኔን በተጠገነ መልክ ማስቀጠል መሆኑን የሽግግር መንግስት መቼም አይመሰረትም ሲል ለተሰበሰቡ አስተማሪዎች ገልጿል። የዛሬ 28 ዓመት ከዩኒቨርሲቲ የተባረሩትን አስተማሪዎች የሞቱም አሉ ብዙዎቹ ግን በጥረታ አድሜ ናቸው ወደ ቦታቸው እንመለሳለን በሚል የህዝበኛ አቋሙን ማሰማት ማስተጋባት መርጦ ቢገኝም የህዝብን የሽግግር ጥያቄ ግን ያፓ ገና ከጠዋቱ በ1983ም ያቀረበውን አልቀበልም ማለቱ አስገራሚም አሳሳቢም ሊሆን የሚገባው አይደለም። የአዲሱን ሹም አመጣጥ በተመለከተ የወያኔና በተለይም የአሜሪካ ሴራና ተልእኮ ምን እንደነበር የገለጽን ቢሆንም የሰውየው ሚና በዋና መልኩ በወያኔ ላይ የመጣውን የህዝብ የቁጣ ጎርፍ መገደብ ከመሆኑ ባሻገር የህዝብ ስልጣንንም እንዳይከሰት መሆኑ በተለይ በአሜሪካኖቹ ጫና ተሰጥቶት የተያዘ ጉዳይ እንደነበርም አጋልጠናል። የሆነውም ያው ነው። ህዝብ በወያኔ ላይ ያለውን ጥላቻ ያስተናገዱ መስለው ህዝበኛ አቋም አስተጋብተው ድጋፍ ሊያገኙ መጣራቸው ደግሞ ማሰብ ለሚችል ዜጋ ምስጢር አይደለም። ወደ ተመክሮ መለስ ካል አንድም አዛውንት ወያኔዎች ምንም ጥቃት አይደርስባቸውም በሚል ማስተኛ ሲነገራቸው የተወሰኑት ደግሞ በገንዘብ ሲገዙ በደርግ መውደቂያ ሰሞን እንዳየነው በውስጥ ያሉ ቅጥረኞች ደግሞ በባዕዶቹ ተሞርደውና ታዘው የባዕድን ግብ ለማሟላት ደፋ ቀና ሲሉ መቆየታቸውን መዘንጋት የሚገባ አይደለም። የነ ዳዊት ወልደ ጊዮርጊስ የነ ካሳ ከበደና መሰሎቻቸው ሚና የታዘብነው ነው። ወያኔን ልጆቼ ብሎ የህዝብን ትግል በተቻለው ያደናቀፈው የእድሜ ሽማግሌ ደግሞ አዲሱ ሹም ሆነ ጠባቡ ጓደኛው በፈጣሪ የተሰጡ ናቸው በሚል በሃይማኖት ቀልዶ ባይናችን ስርም ጣዖቶች ጠርቧል። ሃይማኖትን ተገን ያደረገም ቅስቀሳና ድጋፍ በረቀቀ መንገድ ሲዘጋጅ አይተን አሁን እውን ሆኗል። የተወሰነ የሃይማኖትና የተወሰነ ከሻቢያ ጋር እርቅ ተብሎ የታዘዘው በአረቦች ድጋፍ እውን ሆኖ ሀቀኛ እርቅ ሳይሆን ለአሜሪካና ለሻቢያ የሚጠቅም ውሳኔ ተላልፎ ኢትዮጵያን የሻቢያ ቀኝ ለማድረግ ውርውሩ ቦታውን ይዟል። የወያኔና የሻቢያ ተጠሪዎች ከአረብ ኤሚሬትስ ልዑል መሸለማቸውና ሁለቱም በእነዚሁ መደጎማቸው ደግሞ ቅኝቱ ለኢትዮጵያ ሳይሆን ማንን ለመጥቀም እንደሆን አሳይቷል። ሊከተልብን የታሰበው አስከፊ ስርዓት አዲሱ ሹም እያንጸባረቀ ነው ብንልም ጆሮው ላይ የተኛ በመብዛቱ ሊደላደሉ ጊዜን አግኝተዋል ብንል ስህተት አይሆንም። ሹሞቹን መናገር ጸረ አምላክ ጸረ ኢትዮጵያ መሆን ነው ብለው አፋችንን ሊለጉሙ አሁንም እየጣሩ ናቸው። ዴሞክራሲን ተጻራሪ የሆነው ተክለሰውነትን ያራግባሉ። የህዝብን ድል ለግለሰብ ይሰጣሉ። የህዝብን ከሃሊነት ለምርጦች ያስረክባሉ። እጅጅ ያለው ተክለሰውነት በአቅለሽላሽ ደረጃ እየታየ መሆኑ መቼም ያልተኛ ዜጋ በቀር ማንም የሚክደው ሀቅ አይደለም። አዲሱ ሹም ለኢሳይያስ ሲያሸረግር የታየው አይረሳም። የሰሜን ኮሪያው ኪም ቾንግ ኡን በአዲስ አበባ ብቅ ማለቱ ደስ የሚያሰኘው መሰሎቹን ወይም ገዢ ጌታ ፈላጊዎችን እንጂ ህዝብን አይደለም። በተያያዘ ጉዳይ ግን ለምንስ ነጻ ፕሬሱን አፋኝ የሆነው አዋጅ አልተሰረዘ? በነካጃችሁ ከተባለም ለምን ጸረ ሽብርተኛ የሚለው ጀስቲስ ካውን በስራ ላይ እንዲውል ተደረገ? መሰል ጥያቄዎችን ስናነሳና የህዝበኝነት መጋረጃውን ስንገልጠው ምንም የፈየደውና የረባ አስተማማኝና ቀጣይ ስራ እንዳልተሰራ መገንዘብ እንችላለን። ባለስልጣኖችና ሹሞች ይቀየሩና ተመልሰው የስልጣን ባለቤት ይሆናሉ። አማራን ልፍችባዩ ጠባብ ሮሞ የአዲስ አበባ ምክትል ከንቲባ ሆኖ በህገወጥ መንገድ ለማ መገርሳ ስለፈለገው ብቻ ተሹሟል። ጦራታ ወጡ የተባሉት ወንጀለኞችና የሙስና አባወራዎች ዳግም ተሹመዋል። የሚሾሙትስ ካንድ ብሔረሰብ መውጣታቸው ምን ሊባል ነው? የሹሙ ሃይማኖት ተከታዮችስ የመድረኩና የጩኸቱ ባለቤት መሆናቸው ምንን ያመለክታል? ወደ አሜሪካ የሚጓዘው ማዲሱ ሹም ለራሱ ንግግር ሰፊ ሰዓት ከመስጠቱ ባሻገር የፖለቲካ ቡድኖች የተባሉትን በግዙፍ የሀገር ጥያቄዎች ለማናገር የፈቀደላቸው 3 ደቂቃ ብቻ ሲሆን የማይፈልጉትንማ በታዛቢነት ከፈለጋችሁ ተገኙ ማለትንም ደፍሯል። ራሱን ብቻ ለማድመጥና በዚያው ማድነቅና ጭብጨባን ማድመጥ የመረጠውና ተክለሰብነት የተጠናወተው ሰው ሁሉ ሁሉ አድሮ አምባገነን መሆኑ ደግሞ የሚያስተራጥር አይደለም። አባይ ድልድይ የተባለው በወያኔ ሜቴክ ሻጠር ስራው መቋረጡን ካጋለጥና መሳት ያለፉ ቢሆንም ዛሬ አዲስ ዜና ሆነብን የሚሉ የአዲሱ ሹም ደጋፊዎች ያላወቁ ያልሰሙ መስለው መውገርገራቸው አይን ያወጣ ማደናገር መሆኑን መጋለጡ ይታወቃል። ቦንዱን ቡዳበላው ብሎ ታዋቂው አሊ ሁሴን ከገጠመ ትንሽ አመታት አልፈዋል። ወያኔ 70% ስራው ተጠናቀቀ ወዘተ ያለ ነጭ ውሸት ሲዋሽ ሐሰት ቅጥፈት ሲል ይሐፋ ያለውን ችግር የቦንዱን መበላት የተሰበሰበው ገንዘብን መሰረቅ ሁሉ ጠቅሶ አጋልጧል። ዛሬ አዲሱ ሹም ስራው ዘግይቷልና ሙስና ወዘተ ማለት የተገደደው ከአረቦች ጋር ሳውዲ አረቢያ ኢሚሬት ግብጽ አሜሪካ ጋር ባደረገው ውስጣዊ ስምምነት ወይም ሐቁን ለመናገር ትዕዛዝ በመቀበል ያባይን ግድብ ግንባታ በሰበብ አስባቡ ለማስቆም ውሳኔ በመደረሱ ነው። ገንዘብ ያዋጣውን ህዝብ ከቁም ነገር አስገብቶ የሚጠይቀው አለመኖሩ ለኛ የሚገርመን አይደለም። በአረቦች ክፍያና ትዕዛዝ ለሀገር እድገት ወሳኝ ሲባልለት የነበረው ግድብ ግንባታ በይፋ ወደ መቆም መገፋቱና ገንዘቡን የዘረፉትም እየታወቁ ቅንጣትም አለመነካታቸው አዲስ ተብየውን ሹም አዝማሚያውን አካሄዱንና አያያዙን የሚያጋልጥ ነው ሲሉ ታዛቢዎች በብዛት እየተቹት ያለ ጉዳይ ነው። አረቦች በኢትዮጵያ ፖለቲካ በይበልጥ ጣልቃ ገብ አዛዥ ናዛዥ የሆኑ መምጣታቸው ግብጽ የምትቃወመውን ግድብ ግንባታ እንዲቋረጥ ማድረጋቸው መረጃ ነው የሚሉም ብዙዎች ናቸው። ይበዲ እንዳለ የሻባዩ መሪ ጸረ ኢትዮጵያ አቋም ተለውጧል፣ ከኢትዮጵያ ጋር ከልብ ተወዳጅቷል፣ አዲሱን ሹም ወዶታል ወዘተ በሚል የሚቀባጥሩት ሁሉ ዋና ሚናቸው ህዝብን ማደናገርና ሰለባ ማድረግ መሆኑ ጥርጥር የለውም። ከስንት ዜጎች ደም መፍሰስ ተጠያቂ የሆነው ኢሳያስ በንዝህላሎች የተነሳ ሲወደስና ሲሞገስ መስማት ማየት መገደዳችን ያስከፊ ድክመታችን መረጃ ነው። ሰውየው ከመቅጽበት የእድሜ ልክ ማንነቱንና ጸረ ኢትዮጵያነቱን መቼም የሚተው እንደማይሆን ለማንም ግልጽ ነው። አልሆነምና ሊሆን ይገባዋል ታሪክ እንዳያፍርብን አደብን ገዛ ህሊናችን ላይ ባንተኛ ሰማዕትንም ባንክድ መልካም ይሆናል። የሚሰሙ ከሆነ ለአዲሱ ሹም ደጋፊዎችና አዳናቂዎች አገራችንን እንደገና አታስጠቁ አታስበሉ የሚል ምክር እንለግሳለን። አቧራዊተናል ያለፈውን ለመቀጠል ያቀደ አገዛዝ ለአገራችን ጠንቅና አውም ጠላት ነው። አዲሱ ሹም ኢህአዴግ ይዳከማል ይወድቃል ብላችሁ አታስቡ፣ ተጠናክሮ የሚቀጥል ነው እንጂ ሲል እቅጩን ሳይደብቅ ደንፍቶብናል። 28 አመታት ወያኔንና ጭምብሉን ኢህአዴግን ስንቃወም ስንታገልና የደም ግብር ስንከፍል ቆይተን ዛሬ አሁን ሞልቶ ኢህአዴግ ተጠናክሮ ይቀጥላል የሚለንን ልንደግፍ መጠበቅም መሆንም የለበትም። የአወናባቾች የጊዜ ገደብ አክትሟል። ከዚህ በኋላ የምንጋተው ዲስኩር ሆነ አገዛዝ የበሰበሰና ጊዜው ያለፈበት ነው ማለትም ይገባናል። ኢህአዴግ ተጠናክሮ ይቀጥላል የሚለን የነበረው የግፍ አገዛዝ ተጠናክሮ ይቀጥላል ብሎ የሚፎክርብን ነው። ይሄን እንዴትስ መደገፍ ይቅርና ማስተናገድ ይቻላል? በዘረኛነትና በሃይማኖት በሆድ የተነሳ አገርና ህዝብን ካልካድን በቀር ወያኔን አዳሽ ሙከራ ሁሉ በህዝብ ተቃውሞ ውድቅ ይሆናል። ጸረ ወያኔው መራራ ትግላችን ሳይበርድ ተጠናክሮ ተቀርፎ ያልተጣለ ድክመት የደነዘ ህሊና ከእባብን ቁላል እርግብ ከወያኔ ይሉኝታና ርህራይ የጠበቁ ክፍሎች ማፈር ተገደዋል። ወያኔ አውቆ ባይገድለንም በስህተት እንደሚጨርሰን እያስተማረን ነው። አሜሪካም ተቆጥቶ ያስተካክለዋል። በዚያውም ለሰፊ ሽግግር ይጠራናል ብለው ወገባቸውን ሰብቀው የነበሩትም እንዲሁ ተቆሳምነዋል። ወያኔ ማንንም የሽግግር መንግስት አያቋቁምም ማንንም አይጠራችሁም ብሎ ማቃልብሷቸዋል። መቋመጡ ፋይዳ ቢስ ነው ያልነውን አረጋግጦላቸዋል ማለትም እንችላለን። ህሊናቸው ደንዞ ክህደትና ባንዳነት ፈልቶባቸው እንብርተ ቀዳዳ በመሆን አገር ትውልድን ያሳፈሩትም ሁሉ ከነትንፋጋቸው ወደ ትቢያ ተወርውረዋል። ድክመታችንናቸው ወዳሞቹ ድክመታችንናቸው ከወያኔ ሸበጥ ስር ዳግም ሊወድቁ የተዘጋጁት ድክመታችንናቸው የአንድነት ኃይል አልገባብሏቸው አሁንም ሊከፋፍሉን ሊያዳክሙንና አገር ሊያበጣብጡ ተዘጋጅተው ያሉት። ማንንም ዜጋ ሊረዳው እንደሚችለው በደቡብና መሃሉ ሲያምስ አድማ ሲያካሄድ ምዕራብ ሰሜንና ምስራቅ ፈጥታን ካቀፈና ተመልካች ከሆነ ወያኔ እየነጠለ በማጥቃት የበላይነትን ያገኛል። የወያኔ ድክመትና መሽመድመድ የመጣው ህዝብ አብሮና ተደጋግፎ ስለተነሳበት ነው። ይህን ለማዳከም ወያኔም ጠባቦችም ገንጣዮችና ጽንፈኞች በየፊናቸው ግን በውስጥ ተቀናጅተው እየተንቀሳቀሱ ናቸው። ዘመቻቸው አላቋረጠም። ጥቂት ወያኔዎች ሚሊዮኖችን እያሰቃዩ ዘረኛ አገዛዝ መመስረታቸውን ለመካድ ባላቸው አቅም እየጣሩ ናቸው። ይህን ሐሰታቸውን ሌሎች ደጋፊ ሆነው ብሔር ተኮር ጥቃት ተደረገ ብለው ሲጮሁላቸውም ሰምተናል። ወገን ጓዶቻችንን ሲፈጁ ወያኔን በዘረኛ ወንጀል መክሰሱ ያቃታቸው የወያኔ ንብረት ያውን በጥቂቱ ሲጠቃ ኦኦ ትግሬዎች ተጠቁ ብሎ መጮህና ወያኔን ማጀቡን መምረጣቸው መቼም ካሳዛኝ አልፎ ዘግናኝ አሳፋሪ ሆኖ ይገኛል። ይህ ሁኔታ ሌላው ድክመታችንን የሚያሳይ ነው። ዛሬም ቢሆን ወያኔ በገለማ ዘዴና ተንኮሉ እየዘወረንና እያዳከመን ነው። አማራ መጣብህ፣ ኦሮሞ ሊያጠፋህ ነው፣ ትግሬ ሊፈጅ ነው ብሎ ሲቀላምጥ አማኞች ብቻ ሳይሆን የገደል ማሚቴዎች የሆኑት በርክተዋል። ከእስር እንዲፈቱ ጮኸንላቸው፣ በሕዝብ ግፊት ተፈተው፣ እነሱ ግን ፈረንጅን ማመስገኑን መርጠዋል። በበነጋታው ለወያኔ ድጋፍ የሆነ ጥሪ ማሰማታቸው ሆዳችንን ቆርጦታል። እስከ መቼስ ኮሳሳ ዜጎች ሆነን መጫወቻ እንሆናለን? ቀናው ተነግሯቸው ውልግድግዱን መረጡሳ። ትግሉን በተጠናከረ ህብረት ማካሄድ አለመቻላችን እስካሁን ዋናው ድክመታችን ሆኖ ይገኛል። አድማው የጋራና በየሁሉም ቦታ የሚከሰት መሆን አለበት። የወያኔን አገዛዝ ማስቀጠልና ኢትዮጵያን ማዳከም የሚፈልጉት ባዕዳን በተጠናከረ መልኩ ሊከፋፍሉን፣ ትግላችንን ከፋፍለው ሊያቀርቡ ባላቸው አቅም ሁሉ እየጣሩ ናቸው። ለነሱ ተገዢ የሆኑት መገናኛ ብዙሃንም የሚያሰሙት ፕሮፓጋንዳ የክፍፍልና የዘር ልዩነትን አራጋቢ ሆኖ ይገኛል። በዚሁ ዘመቻ አካል ሆኖ ያለው ደግሞ ህብረት በሚለው ጥረት ዙሪያ የተከፋፈለና የሚከፋፈል ጥረትን ማስፈን ነው። በቅርቡ በሻዕቢያ ስር ያሉት ኢምንት ቡድኖችን ፈጥረው ሰፊ ስብሰባ በለንደን ከተማ አደረግን ያሉ የግንጠላ አቀንቃኞች ሙከራና ግንጠላን ደጋፊ ውጤት ለምሳሌ መጥቀስ እንችላለን። በአሜሪካም ተመሳሳይ ጥረት ተደርጎ በይፋ ግንጠላ ባይሉም ያው ወያኔን አቅፎ ደግፎ የሚካሄድ ሽግግር በሚል የወሰኑት ውሎ ሳያድር ወያኔ አልጠራችሁም ብሎ ቢያሳፍራቸውም ሌሎች ጋሬጣዎች እንደነበሩና አሁንም በባዕዳን እርዳታ ሆነው ሊቀጥሉ መጣራቸውንም መጥቀስ እንገደዳለን። ሁሉም የህዝብን ቆራጥና ጽኑ ትግል ማጅራት መጥተው ከስልጣን ፍርፋሪ ሊካፈሉ የሚሮጡ ናቸውና ቦታና ኃይል ሊሰጣቸው የተዘጋጀ ነጋጠባ የሚወናበድላቸው ህዝብ የለም ማለት ባንችልም እንኳ ብዙሃኑ ነቅቷል እንላቸዋለን። ከታሪክ ሂደት አንማር ብለው አሁንም የከሰረ ፖለቲካቸውና ግባቸውን ሊገፉ የሚጥሩት ክፍሎች ያው ከተመክሮ መማር አቅቷቸዋልና በፖለቲካው ጠርዝ ምድረ በዳ እንደተለመደው ተወርውረው ይባክናሉ። የግንጠላን ግብ የራስን እድል በራስ መወሰን መርዝ ጠቅሎ ሊያጎርሱን አሁንም መጣራቸው ንቀት ነው። የሻዕቢያ ህዝበ ውሳኔ ይዘት በተጨባጭ ግንጠላን ማስፈን ከመሆን አላለፈምና የረሳን አይደለንም። ግልጽ በሆነና በማያወላዳ መንገድ በኢትዮጵያ አንድነት ስር ያለንን ችግር ሁሉ እንፈታለን ብሎ ማስቀመጡ ዝርዝር ሳይሆን ዋናው ጉዳይ ዋናው ነጥብ ነው። የራስን እድል በራስ ሙሉ በሙሉ መወሰን የሚል ፈንጂን አጥምዶ ኢትዮጵያ ለሚለው አፍአዊ ስምምነትን መግለጽ ዋጋ የለውም። አብረን ከዚያ እንድረስና እኛ እንገነጠላለን የሚል ነው። ለነገሩ የኦብነግም ፕሮግራም መገንጠል ከኢትዮጵያ የሚል እንጂ የታረመ አለመሆኑን መገንዘብ ያሻል። እነዚህ የግንጠላ ቡድኖች አንዳንዶች የኢትዮጵያ ወዳጅ ሊሉት የሚቃጡት ሻዕቢያ ያጠመደብን ፈንጂዎች ናቸው። ነግ ሻዕቢያም ወያኔም በነኝ ሊጠቀሙ ወደ ኋላ የሚሉ አይደሉም ብንል አሌ ሊለን የሚችል የለም። ሰረ ኢትዮጵያ ባዕዳንም የሚጠቀሙባቸው ናቸው። የኦጋዴኑ ግንባር አለቃ የዚያድ ባሬ ጀነራል የነበረ ሲሆን በአስመራና ለንደን እየተመላለሰ በጸረ ኢትዮጵያ ተልእኮው የቀጠለና በአስመራ ደግሞ የትልቅ ቪላ ባለቤት ነው። የግንጠላ ኃይሎችን ደግፎና አቅፎ ያለው ሻዕቢያ ለኢትዮጵያ ጥፋት አሁንም እየሰራ መሆኑ ምንም አያከራክርም። ነገ ምን ይሆናል? አገራችን ዕጣ ፈንታዋ ምን አይነት ነው ስንል የወያኔን ብቻ ሳይሆን ከላይ የጠቀስናቸውንም ጋሬጣዎችና እንቅፋቶች በእይታችን ማስገባት የግድ ይሆናል። ህዝባችን ስለ ነገው ቢጨነቅ አግባብ አለው። ለአገሩ ያልተጨነቀ ስለ አገሩ ያላሰበ ለማን ሊያስብ ሊጨነቅ ነው? የወያኔን የግንጠላ እቅድ የምናውቀው ነውና መፍትሄውንም የምንሰጠው ይሆናል። የሻዕቢያንም የግንጠላ ሴራ እንዲሁ ቸል ማለት የለብንም። ኢትዮጵያዊነትን የሚያዳክሙት የትግላችን ጸር ናቸው። ህዝብን ይከፋፍላሉና ለገንጣይ ኃይሎች ድልድል የሚሰሩና በህብረት ሽፋንም ለገንጣዮች የሚያመቹትም የአገራችን ጎጂዎች ናቸው ቢባል አወቁም ተደናቆሩም አግባብ ያለው ይሆናል። መሰረቱን ኢትዮጵያ ያደረገ ህብረትን መሻት አማራጭ የሌለው ስምሪትና ግዳጅ ነው። የ27 ዓመቱን ስህተት ልንደግም አይጠበቅምና በተሸዋወደ መልክ ለግንጠላ ሰለባ ልንሆን አገራችንንም ልንጎዳ ከቶም መጠበቅ የለበትም። የህዝብን ሙሉ መብት የሚፈልጉ ኃይሎችና ቡድኖች ሁሉ በጋራ እንደ ኢትዮጵያዊ መፍትሄ መሻት ይችላሉ። አግባብ ያለውም አቅጣጫ ይህ ብቻ ነው። ይህን ከሚቀበሉ ኃይሎች ጋር ሁሉ በሁሉ አቀፍ ህብረት ተባብረን ልንሰራ ዝግጁ ነን ይገባልም። ግንጠላን እስከ ድል ግን ልናጅብ ደግሞ የምንታለል አንሆንም። ህዝብ ደሙን አፍሶ ትግሉን በደርግ እንደተቀማው ሁሉ ዛሬም ይህ ሁሉ መስዋዕትነት ተከፍሎ 27 ዓመታት ኢትዮጵያ ለጥፋት ተዳርጋ ቆስለን ተዋርደን ተመልሰን ጠላታችንን ሊያስቀጥሉብን ለሚጥሩ ከሃዲዎች ተጠቂ በመሆን ወያኔን በማስቀጠል ራሳችንንም አገራችንንም ልንጎዳ አይጠበቅም መጠበቅም መደረግም የለበትም። ስለዚህ ወያኔ እንደ ወያኔ ከነ አስከፊ ዘረኝነቱና ጸረ ህዝብነቱ ሊቀጥል የሚችልበት ሁኔታ ቢታሰብም ቢስተናገድም አይችልም። ድላችን የወያኔ ውድቀትና መወገድ ነው። ለሽርፍራፊ ድል አይደለም ወገኖች ያን ሁሉ መስዋዕትነት የከፈሉትና እየከፈሉም ያሉት። ደካማ ጎናችን ወያኔን እንደ ወዳጅ መቁጠርና በሆነው ምክንያት ከወያኔ ጋር ለማበር መከጀል ዘን መከፋፈልና ለወያኔ በሚጠቀም ደረጃ ተከፋፍሎ መገኘት ለሻቢያና ገንጣዮቹ ቡድኖች ተጠቂ መሆን ባንድነትና ዴሞክራሲ ጉዳይ ላይ ማወላወል ኢትዮጵያዊነትን በተገቢው ደረጃ ዓለም አጠናከር ናቸው። አንድነት ህብረት ኢትዮጵያዊነት ዴሞክራሲ ዘረኝነትና ግንጠላ ማቀንቀን ያክትም። ድል ለጸረ ወያኔ የጋራ ትግላችን ኢትዮጵያዊነት አቸናፊ ነው። ሀገራችን ትግሉ የሁሉም ዜጋ ግዴታ ነው። ግልጽ ሆኖ እንደሚታየው ሀገራችን ትግሉ የሁሉንም ዜጋ ተሳትፎና መስዋዕትነትንም እየጠየቀ ነው። ህዝብ እየተባበረ በትግሉ ጨክኖ እየቀጠለ ሲገኝ ወያኔ የሚይዘው የሚጨብጠው ያጣ ሲረድ ሲንቀጠቀጥ እያየን ነው። የግዳጅ በውጭ ሀገር ያሉትንም ኢትዮጵያውያን ይመለከታል። የያዙት ዜግነት ሌላም ቢሆን እንኳ ውልደታቸው ከእናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን የሀገራቸው እጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። አገር ምትክ የለሽ እናት ናትና ማንም ምን ጊዜም ሊራሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን እናቱን አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም አገራችን ላይ ዘረኛ ጉድ መጥቶባት ፍዳት ከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል ይነካኛል ይከለክነኛል ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ ሀገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ ሀገር ላቡን አፍሶ ተሰቃይቶም ከሚያገኘው ገንዘብ ዘመድ ቤተሰብ መርዳት በሚል በውጭ ሀገር ያለው ኢትዮጵያዊ ከሚልከው ገንዘብ ወያኔ ከአራት ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ ሀገር ያሉ ዜጎች ወደ አገር ተመልሰው አገር ይረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገድለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ ሀገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀብ በሚገባውና ወያኔ ሊጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይለግማል እንዲሉ ያስጠቃል እንጂ አይጠቅምም። በውጭ ሀገር ያሉ ዜጎች ለሀገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍርበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደል። ሞት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ ሀገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምህርትና ስራቸውን እርግፍ አድርገው ትተው አገር ገብተው ትግል ተቀላቅለው የተሰዉትን ጀግኖች ያስታውሷል። የአሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱት እህቶቻችን በአብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ የወጡ ናቸውና ገንዘብ አስተላልፉ የሚለው ይከብዳቸዋል። በሎተሪና ሌላም መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥበጣ ተልእኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገረዳድ ኢትዮጵያውያን የትግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ጸረ ወያኔ የሆኑ የህዝብ ትግል አካልና አጋር የሆኑ ዜጎች ሞልተዋል። ያቅማቸውንም ሲያደርጉ አይተናል፣ ምስክርም ነን። በዚያው ልክም ቁጥራቸው ትንሽ ቢሆንም በፖለቲካው የሚነግዱ ስግብግቦችና መንታፊዎች ፈልተዋል። ምሁር አስጠሊዎች፣ አስጠያፊ ዶክተርና ፕሮፌሰሮች እነማን ማለቱ አያስፈልግም። 27 ዓመታት ሙሉ አይተናቸዋልና ፋሽስቱን ስርዓት ናፋቂዎች፣ በሰማዕት ደም ቀላጆች፣ የታሪክ ላጲሶች፣ ጠባቦችና ትምክህተኞች፣ ህዝብን ከፋፋዮች፣ የጥላቻ ፋብሪካዎች፣ የመርህ ደላላዎች፣ ጥቅመቢስ ምሁራን፣ እነዚህ በየጊዜው የህዝብን የአገር ወዳዶችን ትግል ሲያደናቅፉና ባይሉትም ለወያኔ ሲጠቅሙ ባሽተዋል። ዛሬ ከስሜታዊነት ርቀን ማን ለአገር ቆመ፣ ማን አገርን ሊከፋፍል ሊያጠፋ ተራወጠ፣ የትላንቱን ሳንረሳ የዛሬውን በሚገባ ብንመረምር ሁሉም ግልጽ ሆኖ ይታየናል። ደጉም፣ ከይሲውም፣ ሾሁም፣ አበባውም ያው የተለምዶ የህብረተሰቡ ቅራኔ ነጸብራቃልና በጅምላ መመልከቱ ትክክል አይሆንም። በውጭ ሀገር ያለውን ዜጋ ግዳጅ ስናነሳና ወቀሳም ስናሰማ በተለይ ሃይማኖት መሪዎችን ከምዕመናን ባልተናነሰ መውቀስን ልናልፈው የማንችል ነን። በውጭ ሆነው በአገር ያለውን የወያኔ ሲኖዶስ የሚከተሉ አሉ። ማዕቀቡ ቀርቶ ለወያኔ ገንዘባቸውንም ጸሎታቸውንም አሳልፈው ይሰጣሉ። ካህናት አርአያ ወይም የአቡነ ጴጥሮስ ተከታዮች ሊሆኑ ሲገባቸው በንዋይና ጥቅማጥቅም እየተጠለፉ ለወያኔ ሰለባ ሆነው ይከፋፈላሉ። የሚያሳዝነው ደግሞ ይህ ልዩነት አንዳንዴ በጎሳ ብሔረሰብ ልዩነት ሆኖ ሲገኝ ነው። ጸረ ወያኔ ሼኮች ነን ብለው ጠባብነትና ጎጠኝነትን ሰባኪዎችም አሉ። አገራችን ጨቅላ ሕፃናት የሚንከባከባቸው አጥተው በየመንገዱ ሲያድሩና ለበሽታና ስቃይ ሲጋለጡ በአንድ ከተማ ምዕመናን በብዙ ሚሊዮን ዶላር ቤተክርስቲያኖችን ያቆማሉ ይገዛሉ። በእነዚህ ውድ ህንጻዎች ካልሆነ አታገኙኝም ሲል ፈጣሪያቸው ተናግሮ ከሆነ እኛ እስካሁን ያስነበበን የለም። የተራቡ የታረዙ ወዘተ ብዙ ሚሊዮን ህጻናት ተጓለ መውታን ይሆኑና አባትና ያጡ ብዙ ሚሊዮን ንጹህ ህጻናት በአገራችን እርዳታ ያለ ይያሉ እየጮሁ ሚሊዮን በሚሊዮን አውጥቶ በባዕድ አገር ግንብ በግንብ ላይ መግዛት አገር ወዳድነትን ምንም የማያሳይ ስምሪት ነው። ሃይማኖተኛነት ሊባል የሚችልም አይደለም። ይህን በማለታችን ያው እንደተለመደው ሃይማኖትና ቤተክርስቲያን ተነካ በሚል ውግዘት ላይ ተሰማርተው ግዳጃቸውን ይፈጽሙ ክፍሎች ይወቅሱን እንደሚጥሩ አላጣነው። እውነትን ተናገሩ ግን ክብር ቃልና እዝ ነው ባይነን። ወያኔ በከፈተው ወይም በያዘው ቤተክርስቲያን የወያኔን ሲኖድ በሚቀበል ቤተክርስቲያን ከወያኔ ጋር በተመረ መስጊድ መገኘት ከቶም ክልክል መሆን አለበት። ማዕቀብ ይህ በሀገር ቤትም መከተል ያለብን እርምጃ ነው። ማዕቀብ ስንል ፍጹም ነው። በወያኔ ንብረትና ምርት ላይ ማዕቀብ ባልነው ልክ በራሱ በወያኔም ላይ ማዕቀብ አስፈላጊ ነው። በወያኔ በዓል ላይ አለመገኘት፣ ወያኔዎችን መራቅና ማራቅ፣ የህዝብ ጥላቻ እንዲሰማቸው ማድረግ፣ ይህ ዘረኝነት አይደለም፣ የፖለቲካ ተቃውሞ ገጽታ ነው። በደቡብ አፍሪካ ሶዌቶ ለምሳሌ ህዝቡ የቤት ኪራይም ሆነ የውሃና የመብራት ዋጋ አልከፍልም ከማለት አልፎ ከስርዓቱ ጋር የገጠሙት ሱቆች ሁሉ ማዕቀብ አድርጎባቸው ነበር። ወያኔዎችን ማግለል ይህ ነው። በወያኔ አውቶቡስ አለመሳፈር ወዘተ በተቻለበት ሁሉ የሚለውን የግድ መጥቀስ እንዳለብን ግልጽ ነው። ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮርነው። ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም የሀገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም። የወያኔ ጤፍ እንጀራ ባይበላ ይቅር፣ ቢራውን ባይጠጣ ይቅር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል። ይህ አቋም ተይዟል? የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል? ከወያኔ ሲኖዶስና እስልምና ተቋም ጋር እርቅን ፍለጋ ደፋ ቀና ሲሉ አልታዘብንም? ሁሉም ተብሏል። ዋናው ቁም ነገር ግን ወያኔ ላይ ማዕቀብ እናጠናክር የሚለው ነው። ለወያኔ በወያኔ በኩል ገንዘብ ላለመላክ እንሞክር፣ በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል። በወያኔ ምርት ላይ ማዕቀብ፣ በራሱ በወያኔና በጨፍሮቹ ላይ ሙሉ ማዕቀብ፣ በወያኔ አየር መንገድና መደብሮች ላይ ማዕቀብ፣ የወያኔ እንጀራና መጠጥ የሚሸጡት ምግብ ቤቶች ላይ ማዕቀብ፣ በወያኔ ላይ ማዕቀብ። እስቲ ይህን የህዝባዊ ትግል አካል የሆነውን ማዕቀብ ስናደርግ እንታይ። ሀገራችንን እንታደግ፣ ሀገራችንን እናድል። ኧረ ወያኔው የጋራ ትግላችን ይጠናከር።
I'm gonna pull that down.